ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11052 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ነሐሴ 28 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። ዝግጅታችንን የምንጀምረው በየሳምንቱ እሁድ በምናቀርብላችሁ የሳምንቱን ዜና በምንተነትንበት የፍካሬ ዜና ይሆናል። ከዚያም ከፍኖተ ዴሞክራሲ ዝግጅት ክፍል በቀረበ ሐተታ የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን፣ እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
ወያኔ ሰሜን ጎንደርን መከፋፈሉ በይፋ ታወቀ።
ሜቲክ የተባለው የወያኔ ድርጅት በርካታ ስራዎችን እያስተጓጎለና ለብልሽት እየዳረገ መሆኑ ተገለጸ።
በአዲስ አበባ በመንገድ ግንባታ ስም ሰፊ ዘረፋ እየተካሄደ መሆኑ ተጋለጠ።
በአዲስ አበባ የመጓጓዣ ችግር ሰማይ ጥግ ደርሷል ተባለ።
በአዲስ አበባ የትምህርት ቤቶች ቁጥር አነስተኛ መሆኑ ተነገረ።
ስኳር ጭነው ወደ ኬንያ እየተጓዙ የነበሩ የጭነት መኪናዎች መታገታቸው ተሰማ።
የኬንያ ጠቅላይ ፍርድ ቤት ለፕሬዝዳንትነት የተደረገውን ምርጫ ውድቅ አደረገው። ወደ ዝርዝሩ።
ወያኔ ሰሜን ጎንደርን መከፋፈሉ በይፋ ታወቀ። በዚህ ባሳለፍነው ሳምንት በይፋ ሰሜን ጎንደር በሶስት ዞኖች መከፋፈሉ እንደተሰማ ብዙዎችን ማስቆጣቱን መታዘብ ተችሏል። በዚህ በአዲሱ የሰሜን ጎንደር ክፍፍል በለምነታቸው የሚታወቁት ማይጸምሪ፣ ወልቃይትና ሁመራ አለመካተታቸው እየተካሄደ ያለው ህዝባዊ አመጽ ላይ ነዳጅ እንደማርከፍከፍ ይቆጠራል ተብሏል። ይህ የወያኔ መሰሪ ክፍፍል መሃል ጎንደር፣ ሰሜን ጎንደር፣ ምዕራብ ጎንደር በሚሉ የተከፋፈለ መሆኑ ተነግሯል። በዚህ መሰረት መሃል ጎንደር ከተማው ጎንደር ሲሆን የሚያካትታቸው ጎንደር ዙሪያ፣ ምዕራብ በለሳ፣ ምስራቅ በለሳ፣ ወገራ፣ ጠገዴ፣ ታች አርማጭሆ፣ ማሰሮ፣ አለፋ፣ ጣቁሳ፣ ምዕራብና ምስራቅ ደምቢያን ነው። ሁለተኛው ሰሜን ጎንደር የተባለው ሲሆን ከተማው ደባርቅ፣ በስሩ የሚገኙት ዳባት፣ ደባርቅ፣ ጃናሞራ፣ በየዳ፣ አድርቀይ፣ ጠለምት መሆናቸው ታውቋል። ሶስተኛው ምዕራብ ጎንደር ሲሆን ከተማው ገንዳውሃ፣ የሚያካትታቸው መተማ፣ ቋራ፣ ምዕራብ አርማጭሆ፣ መተማ ዮሐንስና ምድረገነት ናቸው። ይህ ሰሜን ጎንደርን የመነሰነጣጥቅ ዘመቻ ዋናው ሰበቡ አምና በተከሰተው አረዳን ቅጥቅጥ ህዝባዊ አመጽ ሳቢያ እንደሆነ ብዙዎች ያስረዳሉ። የክፍፍል ውሎ አድሮ የጎንደርን ህዝብ እርስ በርስ እንዲጋጭ ለማድረግና የተዘረፉት ተቆርጠው የተወሰዱት የጎንደር አካላት የሆኑት ሁመራና ወልቃይትን ማይጸምሪን ለማስመለስ የሚደረገውን ህዝባዊ አመጽ ለማሽመድመድ የታለመ ደባ ነው ተብሏል። ይህ ሁኔታ በአሁኑ ሰዓት እየተካሄደ ያለውን በጎበዝ አለቆች የሚመራውን የጎንደር ህዝባዊ አመጽን ያጠነክረዋል ተብሏል።
ህዝብ አገራድን አመጽ ለማክሸፍ ወያኔ አውራጃዊነትን ከጠባብነት ጋር አጣምሮ በማስፋፋት ላይ ነው ያሉ ታዛቢዎች ጎንደርን ሸንሽኖና ቀማንትና አማራውን ለማጋጨት ሙከራው የዚሁ አካል ነው ብለዋል። በዚህ ወጥመዱ የገቡለት እንዳሉ አበክረው የተቆሙ ክፍሎች ራሱ ወያኔን ሲያሽመደመደው የቆየውን አውራጃዊነት በሌላም ቦታ ሊያሰፍን መነሳቱ የቀድሞ ተንኮሎች ሁሉ አልሰራ እያሉት በመምጣታቸው መሆኑን ገልጸው የጎንደር ህዝብ የወገኖቻችን ደም የኛው ነው ብሎ የወያኔን ከፋፍለ ግዛ ፖለቲካ አፈር ካስገባ ጊዜ ጀምሮ ወያኔ ጎንደርን በተለይ አማራውን በአውራጃዊነት ለመከፋፈልና ለማዳከም ዘመቻ መክፈቱን ያልታዘበ የለም ብለዋል። ሸዋ፣ ጎንደር፣ ጎጃም፣ ወሎ በሚል አማራውን በአውራጃ ማስጠቃቱ ጠቀሜታው ለወያኔ ብቻ ነው ያሉ የፖለቲካ ተንታኞች በዚህ እርኩስ ተልእኮ አውቀውም ሆነ ተሳስተው የሚተባበሩት ስህተታቸውን ማረምና ኢትዮጵያዊ አቋምን ማስቀደም እንዳለባቸው አሳስበው ሻቢያም በተቻለው ኢትዮጵያዊነት እንዳያይል ጠባብና ገንጣይ ኃይሎችን በጋራ አሰልፎ ህልውና ሊሰጣቸው አሁንም እየተዋደቀ ነው ሲሉ አጋልጠዋል።
ሜቲክ የተባለው የወያኔ ድርጅት በርካታ ስራዎችን እያስተጓጎለና ለብልሽት እየዳረገ መሆኑ ተገለጸ። የመከላከያ የብረት አብረት ስራ ድርጅት መሆኑ የሚነገርለት የቻይናዎችና የወያኔ ቁንጮዎች የዘረፋ ድርጅት ሜቲክ በግንባታ ስም የሀገርን ሀብት ጥብ አድርጎ እየበላ ነው ተብሏል። ይህ ድርጅት ለአባይ ግድብ የተርባይን ግንባታውን ስራ ካለምንም ጫራታ የወሰደ ሲሆን ገና ካሁኑ በርካታ አደጋ በማድረሱ ምክንያት ሳሊኒ ከተሰኘው ግድቡን እየገነባ ካለው ኢጣሊያን ኩባንያ ጋር አንጃ ግራንጃ ውስጥ መግባቱና በግድቡ ላይ አደጋ ማጥላቱን መረዳት ተችሏል። በተመሳሳይም የስኳር ፋብሪካዎችን ለመገንባት ካለምንም ጫራታ የግንባታ ስራዎችን የተረከበ ሲሆን ሁሉም የስኳር ፋብሪካዎች በአንድ አመት ሊጠናቀቁ የሚገባቸውን በ10 አመትም አለመጠናቀቁ የሚታወቅ ነው ተብሏል። ከስኳር ፋብሪካዎች ጋር በተያያዘ ሳሞራና ክንፈ ዘብጥ ያመረድ ይገባቸዋል የሚሉ ብዙዎች መሆናቸውን ተገንዝበናል። የዩኤስ ሙላ ድርጅት ለአንድ ሳምንት እንኳን የማያገለግሉ ትራንስፈርሞችን በማቅረብ በሚሊዮን የሚገመት ገንዘብ ዘርፏል ተብሏል። አሁን ደግሞ የካፓሲተር ተከራስራውን የወሰደ ሲሆን ምንም አይነት የስራ እንቅስቃሴ ሲያደርግ አለመታየቱን የኢትዮጵያ ኤሌክትሪክ ኃይል ኃላፊዎች ያስረዳሉ። ሜቲክ ለገንዘብ ዘረፋ እንዲያመች የተቋቋመ የወያኔ ድርጅት ነው ተብሏል።
አፍሪካን ያሳፈረውና የጎዳው የቀድሞው የወያኔ ቁንጮ በአፍሪካ ህብረት ሐውልት ይሰራለት የተባለውን ኢትዮጵያውያን በመቃወም ሰፊ ዘመቻ እንዲከፍቱ ኢህአፓ ጠርቷል። ድርጅቱ በጥሪው ለአጼ ኃይለ ሥላሴ ይሰራ የተባለውን ሐውልት አስታኮ ይህ ጸረ ኢትዮጵያ ጸረ አፍሪካ የኢምፔሪያሊዝም ቡችላ ሐውልት ሊቆምለት ከቶም መታሰብ የለበትም፣ ወያኔ ቁንጮውን ሊያከብር የሚያደርገውን መንፈራገጥ ውድቅ ማድረግ ያሻል ብሏል። በመጨረሻም መለስ ዜናዊ አገር ግንጠላ እንጂ አገር ግንባታን አላካሄደም፣ ለምዕራባውያን መሳሪያውን እንጂ ለአፍሪካ አልቆመም፣ የጸረ ህዝቦች ሐውልቶች መጨረሻ ለማንም ስውር አይደለም ሲል ኢህአፓ ጥሪውን ደምድሟል። ለረጅም ዓመታት የአሜሪካ የውጭ ጉዳይ ሚኒስቴር ባለሙያና ዲፕሎማት ሆኖ ሲሰራ የቆየውና በኢትዮጵያ የአሜሪካ አምባሳደር በመሆን ከወያኔ ሰምሮ ያገለገለው ዶናልድ ያማሞቶ በአዲሱ የትራምፕ አስተዳደር የውጭ ጉዳይ ሚኒስቴር የአፍሪካ ተጠባባቂ ኃላፊ ተብሎ መሾሙ ተነገረ። በ1997 ምርጫ ወቅት ወያኔ ያካሄደውን የግፍና የግፍ ግድያ ያልደበቀው ያማሞቶ መለስ ዜናዊ ታዛዥ አጋራችን ስለሆነ ግድያ ፈጸመ በሚል አውግዘን የምንርቀው አይሆንም ብሎ ለተቃዋሚ ድርጅቶች ተወካዮች እቅጩን የነገረ ሰው ነው። በአምባሳደርነት ባገለገለበት ጊዜ ያማሞቶ ከወያኔ ጋር ጥብቅ ወዳጅነት መያዝ ብቻ ሳይሆን ተቃዋሚዎችንም በመቃወም ደረጃ ለነመለስ የማይናቅ አገልግሎት መስጠቱም ታይቷል። በብሔራዊ ደህንነት ካውንስል የአፍሪካ ጉዳይ ኃላፊ በሚልም ለረጅም ጊዜ በስለላው መዋቅር በሲአይኤ የሰራ ባለስልጣን ሲመደብ በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳይ ኃላፊ እስካሁን አለመሾሙ ፕሬዚደንት ትራምፕ አፍሪካን ከመጤፍ አለመቁጠሩን ያሳያል ያሉ ተቺዎችም እንዳሉ ታውቋል።
አዲስ አበባ በመንገድ ግንባታ ስም ሰፊ ዘረፋ እየተካሄደ መሆኑ ተጋለጠ። የወያኔ ሹሞች ከፍተኛ የዘረፋ ምንጭ እንደሆነ የሚታወቀው የመንገድ ግንባታ በአዲስ አበባ አይን ባወጣ ሁኔታ ከውጪ ከተለያዩ ዓለም አቀፍ አበዳሪ ድርጅቶች በኢትዮጵያ ሕዝብ ስም በብድርና በእርዳታ የሚገኘውን ገንዘብ ሁሉ እምሽክ አድርገው እየበሉት እንደሆነ ፀሐይ የሞቀው ሀቅ ነው። በአዲስ አበባ በመንገድ ግንባታ ስም ከሚሊዮን አልፎ በቢሊዮን የሚቆጠር ብር እየተመዘበረ መሆኑን ውስጥ አዋቂዎች ያስረዳሉ። አብዛኛው የመንገድ ግንባታ ስራ የሚሰጠው ለቻይና የመንገድ ግንባታ ኩባንያዎች ሲሆን እነዚህ ኩባንያዎች ለቱባ የወያኔ ቁንጮች በውጭ ባንኮች ገቢ እንደሚያደርጉ በስፋት ይነገራል። ለምሳሌ በክረምት ወራት መንገድ መገንባት ወጪው ከፍተኛ መሆኑ እየታወቀ በአሁን ወቅት በተለያዩ የከተማዋ አቅጣጫዎች አስፋልት መንገዶች በግሬደር ተጠርገው የሚታዩት ለዘረፋ ነው ተብሏል። ለምሳሌ ከኮሪያ ሆስፒታል እስከ ገርጂ የሚወስደው መንገድ ተቆፋፍሮ በሳምንት 1 ሜትር ግንባታ እንኳን ሳይካሄድ እንደሚታይ የሚገልጹ የአካባቢው ነዋሪዎች እንደሚሉት ሆን ተብሎ ለገንዘብ መዝረፊያነት የተዘጋጀ መሆኑን ያስረዳሉ። በተመሳሳይም ከአቡነ ጴጥሮስ አደባባይ እስከ አስኮ የሚወስደው መንገድ ግንባታ መካሄድ ከጀመረ ከ8 ዓመታት በላይ እንዳስቆጠረ የሚያስረዱ ወገኖች ሆን ተብሎ ለገንዘብ ዘረፋ የተዘጋጀ መሆኑን በቁጭት ያስረዳሉ። በየዓመቱ በአዲስ አበባ የመንገድ ጠርዝና የመሃል አካፋይ ጠርዞችን እያፈረሱ የመንገድ የመገንባት ስራ ሲካሄድ የሚታይ ሲሆን የለከተማው ውበት ታስቦ ሳይሆን ለገንዘብ ዘረፋ እንደሆነ ግንባራቸውን ሳያጥፉ ቅጭም ብለው የሚያስረዱ ብዙዎች ናቸው። ከኢትዮጵያ መንገዶችና ከአዲስ አበባ መንገዶች በቅርቡ ከታሰሩት ዘራፊዎች ጀርባ ዋነኞቹ አሳማዎች ቁንጮ ወያኔዎች አለመታሰራቸው ውሃ ቢወቅጡት እንቦጭ ነው ተብሏል።
ወያኔ ወደ ውድቀቱ እያመራ ባለበት በአሁኑ ተጨባጭ ሁኔታ የመከላከያ መሳሪያ ብሎ የተያዘው ህዝብን በሁሉም መንገድ መከፋፈልና የጋራን ተቃውሞ ማጫጫት እንደመሆኑ በጠን በሐረርጌ በሶማሌዎችና በኦሮሞዎች ግጭትን ጭሮ በማፋፋም ላይ መሆኑ ሰሞኑን በሚኤሶም ሳይቀር በደረሰው የህይወት መጥፋት ሊታወቅ ተችሏል። በጎንደርም ቅማንቶችን ከአማራዎች ለማጋጨት ተመሳሳይ ሙከራ እየተደረገም ነው ተብሏል። ቀደም ሲል በጭናክሰን እንደታየው ሁሉ ሶማሌ ክልል ሰፊ የኦሮሞ መሬትን የለገሰው ወያኔ የእርስ በርስ ግጭት በሚለው ውስጥ ልዩ ኃይል ወታደሮቹን ከሶማሌዎች ጎን በማሰለፍ ኦሮሞዎችን እያጠቃና እያስጠቃ መሆኑን ይታወቅ ተችሏል። በተያዘ ዜናም በጅማ የፈነዳው ቦምብ በማን ተወረወረ የተባለው ምላሽ ባያገኝም ወያኔ ራሱ ነው የሚለው ጥርጣሬ ያልተወገደ ነው ያሉ ክፍሎች ወያኔ እስላም ክርስቲያን በሚል ህዝብን ሊያናክስ መነሳቱንም ጠቁመዋል። ይህን በተመለከተ ህዝብ ለወያኔ ሰለባ እንዳይሆንና በሃይማኖት በጠቅላላው የወያኔ ተንኮል አላዋቂ ተባባሪ እንዳይሆን ያሳሰቡ ክፍሎች አማራውና ኦሮሞውን ተራ በተራ ሊከፋፍልና ከቻለም ከውድቀቱ ለመዳን የሚፍጨረጨረው ወያኔ በርስ በርስ ግጭቶች የሚጠቀም እንጂ የሚጎዳ አይደለም ሲሉ መክረዋል። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ለፍኖተ ዲሞክራሲ በላከው መግለጫ አሜሪካ አዲስ የሰብአዊ መብት ጥበቃ አቋም ይዛ አምባገነኖችን እያስጨነቀችና ወያኔዎችንም እያስቸገረች ነው ብለው የሚጮሁ ምሁራን ህዝብን ለማደናገር የተሰማሩ አስመሳዮች ናቸው ሲል አውግዟል። እነዚህ አስመሳዮች ወይም ቅጥረኞች አሜሪካ ሰባዊ መብት ካልተከበረ ምንም እርዳታ አንሰጥም ስትል አቋም ይዛለች ያሉት መሰረተ ቢስና የፈጠራ ወሬ ነው ተብሎ በታዛቢዎችም ተወግዟል። እንኳን በአክራሪው ዘረኛ ትራምፕ ቀርቶ ያለፈው የኦባማ አስተዳደርም የወያኔም የአፍሪካም አምባገነኖች ደጋፊ ነበር ያሉ የፖለቲካ አዋቂዎች አሜሪካ አቋም ቀይራ ለሰብአዊ መብት በመቆም መብት ካልተከበረ እርዳታ አናደርግም አለች የሚሉት ምሁራን የለየላቸው አደናጋሪዎችና ምናልባትም የአሜሪካ ቅጥረኞች ሊሆኑ ይችላሉ በሚል አስጠንቅቀዋል። አሜሪካ ጸረ አምባገነኖች ሆናለችና ወያኔንም ልታስጨነት ተዘጋጅታለች በሚል የሐሰት ዜና የሚያሰራጩት ዋናው ተልእኳቸው ህዝብን አሜሪካ ሊረዳህ መጥቷልና ጠብቅ የሚል አጉል ተስፋን ለማስጨበጥ ነው ብለዋል። ለነዚህ ከንቱ ምሁራን ጆሮ መስጠት አይገባንም ያሉ ዜጎች የወያኔና የሁሉም ጸረ ኢትዮጵያ ቅጥረኞችን እንንቀባቸው ሲሉም አሳስበዋል።
በአዲስ አበባ የመጓጓዣ ችግር ሰማይ ጥግ ደርሷል ተባለ። በአዲስ አበባ የአንበሳ አውቶቡስ አገልግሎት በወያኔ የዘር ፖለቲካ በመተብተቡ እንደ እድሜ ጠገብነቱ አገልግሎቱን በስፋትና በተቀላጠፈ ሁኔታ ማካሄድ ተስኖት ይታያል የሚሉ ብዙዎች ናቸው። ወያኔ ሜቲክ በተባለው ዘራፊ ድርጅት አማካይነት የቻይና መኪናዎችን በመገጣጠም ቢሾፍቱ የሚል ስያሜ ሰጥቶ የአንበሳ አውቶቡስ ድርጅት በግዳጅ እንዲገዛ ማድረጉ ይታወቃል። አውቶቡሶቹ በአጭር ጊዜ ከአገልግሎት ውጪ ሆኑ ሲሆን ለአነስተኛ መለወጫ ግዢ የሚጠየቀው ገንዘብ የአውቶቡሱን 1/3 ዋጋ ያህል በመሆኑ ብዙዎቹ ተገትረው ቀርተዋል ተብሏል። የታክሲ አገልግሎት ለማግኘት ጧትና ማታ ከ30 ደቂቃ እስከ 1 ሰዓት ተሰልፎ መጠበቅ አይተውት ግዳጅ ሆኗል። ወያኔ የመንግስት ሰራተኞችን ብቻ ጧትና ማታ የሚያመላልሱ አውቶቡሶችን ማስተማራቱ ይታወቃል። ይህን የአውቶቡስ ስምሪት ብዙዎች የመንግስት ሰራተኞችን ድጋፍ ለማግኘት የተደረገ መሆኑ ዶሮን ሲያታልሏት በመጫኛ ጣሏት አይነት ነው ይሉታል። በየዕለቱ በታክሲ የሚጓዝ አንድ የአዲስ አበባ ነዋሪ ከ30 እስከ 40 ብር ያወጣል።
የኢትዮጵያ ኢኮኖሚ በጥምር አሃዝ አደገ እየተባለ ነጋጠባ የሚጮህለት የወያኔ ፕሮፓጋንዳ የአብዛኛውን ህዝብ ኑሮ ያላሻሻለ መሆኑና እንዲሁም ኑሮውን እያፋለሰ መሆኑን ባለሙያዎች እየተናገሩ ነው። ተደረጉ የተባሉት የኢኮኖሚ እንቅስቃሴዎች በአብዛኛው የተከሰቱት በአገልግሎቱ ዘርፍ መሆኑ የሚታወቅ ሲሆን በዚህ ዘርፍ ተጠቃሚ የሆኑት ጥቂት ባለሀብቶች እንጂ ሰፊ ህዝብ አለመሆኑን ማረጋገጥ ይቻላል ብለዋል። በከተማው የሚገነቡት ትልልቅ ህንፃዎች ነዋሪውን እያፈናቀሉ ከፍተኛ የኑሮ ችግር ውስጥ የከተቱት ከመሆኑ ባሻገር ለዘመናት አንድ አካባቢ ይኖሩ የነበሩ ዜጎች በየቦታው መበታተናቸው የስነ ልቦና ችግር ውስጥ እየገቡ መሆናቸውን በጥናት ተደርሶበታል ተብሏል። በተጨማሪም የነዋሪው መሬት ሲነጠቅ የሚከፈለው አነስተኛ ገንዘብ ድሃውን ሲበዘብዝ የህንፃውን ባለቤቶችና የባለስልጣኖችን ሀብት ግን ያደለበ መሆኑ በገሃድ ይታያል ተብሏል። በገጠርም በሰፋፊ እርሻዎች ስም ለሀገር ውስጥም ሆነ ለውጭ ባለሀብቶች የሚሰጡት መሬቶች ድሃውን በማፈናቀል ከፍተኛ ጉዳት ያስከተሉ ሲሆን የሚከፈለው የካሳ መጠንም ሆነ የሚሰጠው የለውጥ መሬት የአርሶ አደሩን የኑሮ ሁኔታ የሚለውጥ ሆኖ አለመታየቱን እነዚሁ ባለሙያዎች ይናገራሉ። የኢኮኖሚ እድገት የአብዛኛውን ዜጋ የኑሮ ሁኔታ ለመለወጥ እስካልቻለ ድረስ ትርጉም የለውም ያሉ ክፍሎች ቦታቸው ለተወሰደባቸው የከተማ ነዋሪዎች የኮንዶሚኒየም ቤቶች ይሰጣቸዋል የተባለው ሽንገላ ተወግዶ ቤቶችን ለመቀሌ ነዋሪ ወይም ለሌላ ባለስልጣን መስጠት ውድቀትን እንጂ እድገትን አያሳይም ይላሉ።
በአዲስ አበባ የትምህርት ቤቶች ቁጥር አነስተኛ መሆኑ ተነገረ። ከአዲስ አበባ ነዋሪዎች 3/4 የሚሆነው እጅግ በጣም ዝቅተኛ የኑሮ ደረጃ ላይ እንደሚገኝ በተለያዩ ዓለም አቀፍ ተቋማት ከሚወጡ ጥናቶች መረዳት ይቻላል። የመንግስት ትምህርት ቤቶች ማለትም የደሃ ልጆች መማሪያ ቦታዎች እንደሆኑ የሚታወቅ ነው። ለእነዚህ ትምህርት ቤቶች ሊሰጥ የሚገባው ትኩረት እንዳልተሰጣቸው ብዙዎች ያስረዳሉ። ጥቂት የማይባሉ ትምህርት ቤቶች እንዲፈርሱ ሲደረግ ሌሎች ደግሞ ካላቸው ቅጥረ ግቢ ላይ ተቆርሶ ተወስዶባቸዋል። በእነዚህ ትምህርት ቤቶች የሚማሩ ተማሪዎች በየጊዜው በረሃብና ጠኔ መማሪያ ክፍል ውስጥ ተዝለፍልፈው እንደሚወድቁ የሚታወቅ ነው ተብሏል። በየአመቱ የደብተርና ሌሎች የመጻፊያ ቁሳቁሶች መግዛት የሚቸግራቸውን ተማሪዎች መርዳት ግዴታ ቢሆንም ወያኔ ከመጤፍ እንዳልቆጠራቸው ብዙዎች በመሬት ያስረዳሉ። በአዲስ አበባ የመንግስት ትምህርት ቤቶች ብዛት የዛሬ 50 አመት ከነበረው ያሳየው ጭማሪ እጅግ በጣም ይመንት ነው ተብሏል። በአዲስ አበባ የህዝብ ብዛት ከአመት አመት እየጨመረና የከተማዋ ስፋትም እየተለጠጠ ባለበት በአዳዲሶቹ መንደሮች እንኳን በቅርብ ርቀት በአቅራቢያ ከ5 እስከ 10 ኪሎ ሜትር የመንግስት ትምህርት ቤት አለመገንባቱ የወያኔን እኩይነት ያሳያል ተብሏል። እስካሁን ባለው ሁኔታ የመንግስት የህፃናት ትምህርት ቤት የለም። ህፃናት እንዲማሩ የሚደረጉት ከትላልቆቹ ጋር በአንድ ቅጥር ግቢ መሆኑ ዘርፈ ብዙ ችግር እንዳለው ባለሙያዎች ያስረዳሉ።
የወያኔ አገዛዝ አተት የሚል የሽፋን ስም የሰጠው የኮሌራ በሽታ በአማራው አካባቢ በስፋት መሰራጨቱን ያገዛዙ ባለስልጣኖች ያመኑ መሆናቸው ታውቋል። ረቡዕ ነሐሴ 24 ቀን አንድ የወያኔ የአካባቢው ባለስልጣን ለዜና ተቋሞች በሰጠው መግለጫ ባለፉት 4 ወራት ብቻ በአማራው አካባቢ ከ3000 በላይ ሰዎች በበሽታው መለከፋቸውን ገልጿል። አንዳንዶቹ የህክምና አገልግሎት ተሰጥቷቸው ወደ ቤታቸው ተመልሰዋል የሚል መረጃ በመግለጫው ቢጠቀስም በበሽታው ሰዎች መሞታቸውንና አለመሞታቸውን ሳይጠቅስ አልፎታል። ንጽህና የጎደለው ምግብ መብላትና አካባቢውን ከብክለት አለመጠበቅ ለበሽታው ምንጭነት እንደ ምክንያት ከመገለጻቸውም በላይ በክረምት ወራት የዘነበው ዝናብ ለመስፋፋቱ ምቹ ሁኔታን እንደፈጠረም ተጠቁሟል። በአዲስ አበባም በሽታው እየተስፋፋ መሆኑ ተገልጿል። ባለፈው አመት በተለያዩ አካባቢዎች በዚህ በሽታ ምክንያት በርካታ ሰዎች ህይወታቸውን ማጣታቸው ይታወሳል።
ኳርጭ ነው ወደ ኬንያ እየተጓዙ የነበሩ የጭነት መኪናዎች መታገታቸው ተሰማ። ወደ ኬንያ በመጓዝ ላይ የነበሩ ከመቶ በላይ የጭነት መኪናዎች ሙያሌ አካባቢ መታገታቸው በስፋት እየተነገረ ነው። በስፍራው በወቅቱ የነበሩ የፖሊስ ባልደረቦች በወሰዱት እርምጃ የተወሰኑት ታፍነው መወሰዳቸውን ከአካባቢው መጣው መረጃ ያስረዳል። እንዲህ አይነቱ ያገጠጠ ዝርፊያ ሊካሄድ የሚችለው በሌላ ሳይሆን በወያኔ ቁንጮዎች ማለትም በበረከት ስምኦን፣ ባዜ መስፍን፣ በስባሃት፣ በአባይ ጸሐዬ፣ በሳሞራ ወዘተ ሊሆን እንደሚችል ኢምንት ተጠርጣሪ እንደሌላቸው የሚናገሩ ብዙዎች ናቸው። ስኳር በከፍተኛ ሁኔታ እጥረት እንዳለ የታወቀ እንዲህ የዘረፋ ወደ ውጪ ማስወጣት የወያኔ ቁንጮዎችን ጸረ ህዝብነት ፍንትው አድርጎ የሚያሳይ ነው ተብሏል።
የኬንያ ጠቅላይ ፍርድ ቤት ባለፈው ወር በአገሪቱ ውስጥ የተካሄደው ምርጫ ብዙ ማጭበርበር የተደረገበት በመሆኑና ህገ መንግስቱ የሚያዘውን ተከትሎ ያልተካሄደ በመሆኑ ውድቅ እንዲደረግና በ60 ቀናት ውስጥ አዲስ ምርጫ እንዲካሄድ 4-2 በሆነ ድምጽ ወስኗል። ባለፈው ምርጫ ፕሬዝዳንት ኡሁሩ ኬንያታ አሸናፊ ተብለው የነበረ ቢሆንም ሚስተር ራይል ኦዲንጋ ምርጫው የተጭበረበረና የኮምፒውተር ሰርቨር ውስጥ በመግባት ውጤቱ እንዲዛባ የተደረገ መሆኑን በመግለጽ ክስ መስርተው እንደነበር ይታወቃል። ፍርድ ቤቱ የቀረበለትን ማስረጃ መርምሮ ምርጫው እንዲቀለበስ ያዘዘ ሲሆን ውሳኔውን መሰረት ያደረጉበትን መረጃ በ21 ቀናት ውስጥ ይፋ እንደሚያደርግም ተገልጿል። ፕሬዝዳንት ኡሁሩ ኬንያታ በግላቸው የፍርድ ቤቱን ውሳኔ እንደሚቃወሙት የገለጹ ቢሆንም ውሳኔውን አክብረው በሥራ ላይ የሚያውሉ መሆኑን ተናግረዋል። ሚስተር ራይል ኦዲንጋም ይህ ቀን ለኬንያ ታሪካዊ ቀን ነው ካሉ በኋላ በአፍሪካ ውስጥ ለመጀመሪያ ጊዜ የተጭበረበረ ምርጫ በፍርድ ቤት ውሳኔ ተቀልብሷል ብለዋል። የኬንያ ጠቅላይ ፍርድ ቤት የወሰነው ውሳኔ ከዚህ በፊት ምርጫው በስነ ስርዓት መካሄዱን በመመስከር ለኡሁሩ ኬንያታ ድጋፋቸውን የሰጡትን የአሜሪካውን ጆን ኬሪም ሆነ የካርተር ማዕከል እንዲሁም ሌሎች ዓለም አቀፍ ታዛቢዎችን አሳፍሯል። የኬንያው ጠቅላይ ፍርድ ቤት ውሳኔ በአገሪቱ ውስጥ የሕግ የበላይነትና እንዲሁም የፍርድ ቤቱን ነጻ መሆን ገለልተኛነት ያሳያል ያሉ ክፍሎች የኬንያ ጎረቤት በሆነችው በኢትዮጵያ የተለየ ሁኔታ መኖሩን ጠቅሰው በ1997 ዓ.ም ተመረጠ የወያኔ አገዛዝ ምርጫውን ሲያጭበረብር ከ200 በላይ የሚሆኑ ንጹሃን ዜጎችን መግደሉንና ተቃዋሚዎችን በእስር ቤት መከርቸሙን ያስታውሳሉ። የኬንያው ፕሬዝዳንት አርብ ነሐሴ 26 ቀን በሰጡት መግለጫ የፍርድ ቤቱን ውሳኔ የሚቀበሉ መሆናቸውን ቢገልጹም ቅዳሜ ነሐሴ 27 ቀን ለተመረጡ ባለስልጣኖች ባደረጉት ንግግር የኬንያ ዳኞች ችግር ያለባቸው መሆኑን ጠቁመው ከተመረጡ ችግሩን የሚያስተካክሉት መሆናቸውን ገልጸዋል። በ60 ቀናት ውስጥ አሸንፈን እናሳያቸዋለን ያሉት ኬንያታ የህዝብ ምርጫ እንደማይቀለበስ ይገነዘቡታል ብለዋል። የምርጫ ቦርዱ ሊቀመንበር ለአዲሱ ምርጫ የሰው ለውጥ እንደሚደረግ ቃል ቢገቡም የተቃዋሚው መሪ ሚስተር ራይላ ኦዲንጋ የምርጫ ቦርዱ በጠቅላላ በአዲስ እንዲቀየር ጠይቀዋል። በሕገ መንግስቱ ላይ እውቀት ያላቸው ባለሙያዎች የምርጫ ቦርዱ ሙሉ በሙሉ ሊፈርስ የሚችልበት ሕጋዊ መሰረት የለም በማለት አስተያየት ይሰጣሉ። ራሱን የኦጋዴን ነጻ አውጪ ግንባር ብሎ የሚጠራውና ኦጋዴንን ከኢትዮጵያ ገንጥዬ ከሶማሊያ አቀላቅላለሁ የሚለው ቡድን የስራ አስኪያጅ ኮሚቴ አባል የሆነው ሼክ ሙሴ ይኖርበት ከነበረው ሞቃዲሾ ተይዞ ለወያኔ መሰጠቱ አሳሳቢና የወያኔ ጸረ ተቃዋሚም ሴራ እየሰራለት መሆኑን ያሳያል ተብሏል። ለወያኔ በኬንያና በሶማሊላንድ ሌሎች የግንባሩ መሪዎች የተሰጡ ሲሆን ቀደም ሲልም አንድ የግንባሩ አንጃ ለወያኔ እጁን ሰጥቶ እንደነበረም ይታወሳል። ከጋምቤላው የቀድሞ ኢሰፓ ጸሐፊ በደቡብ ሱዳን በኩል ለወያኔ የተሰጠና ወዶ ነው የገባው ያለው ወያኔ የት እንዳደረሰው የማይታወቅ ሲሆን የኖርዌይ ዜጋ የነበረ የቀድሞ የጋምቤላ አስተዳዳሪ ደግሞ ከደቡብ ሱዳን ለወያኔ ተሰጥቶ ሽብርተኛ በሚል የብዙ ዓመት እስራት እንደተፈረደበትም ይታወሳል። ወያኔ የተቃዋሚ ድርጅቶችን የተወሰኑ መሪዎች ማፈንና አገር አስገብቶ ድራሽ ማጥፋት በሚለው እቅዱ መሰረት ከጎረቤት አገሮች የኦነግን አመራር አባሎችን መጥለፉ ይታወቃል ያሉ ክፍሎች በዚህ እቅዱ መሰረት አንዳርጋቸው ጽጌን ከየመን ወስዶ በእስር በማማቀቅ ላይ እንዳለም ጠቅሰዋል። አንዳርጋቸው ላይ በደረሰው አደጋ እነማን እንዳሉበት ግምቶች በየጊዜው ቢሰሙም ጉዳዩ የሚመለከተው የእንግሊዝ መንግስት ግን ከይስሙላ ሸብር ረብ ውጪ የረባ ተቃውሞ አለማሰማቱንም ጠቁመዋል። ወያኔ የተቃዋሚ መሪዎችን የእንቅስቃሴ ቀንና ቦታ በማወቅ አደጋ ሊጥል ወይም ሊጠልፍ ዝግጅቱን አጠናክሮ ይያለ አንዳንድ ተቃዋሚዎች በዚህ ቀን ወደዚህ ልንጓዝ ነው እያሉ የሚያወጡት መግለጫ በትንሹ ለማቅረብ አነጋጋሪም መሆኑ ተደምጧል። ቀደም ስልጣን እንደያዘ ሰሞን ወያኔ ወደ ናይሮቢ ኬንያ ነፍሰ ገዳዮቹን ልኮ ጃተኔ መባጽዮን አሊና አፎርቅ ዓለም ሰገድን መግደሉ ሲታወስ ከኡጋንዳና ኬንያ በእንግሊዞች ተባባሪነት የኢሃፓ መሪዎችና ዋና ዋና አባላትን አሲዞ ሊያስመልስ ሞክሮ ሳይሳካለት መቅረቱም የሚረሳ አይደለም ተብሏል። ሃይ ላብ ትራያንግል እየተባለ የሚጠራውን ሰላጤ ያስመልክቶ በግብጽና በሱዳን የተነሳው የይገባኛል ጥያቄ በሁለቱ አገሮች መካከል ያለውን ግንኙነት እያበላሸ መምጣቱን የሱዳን የውጭ ጉዳይ ሚኒስትር ለጋዜጠኞች በሰጡት መግለጫ ይፋ አድርገዋል። በዓለም አቀፍ አደራዳሪዎች ይፈታ የሚለውን የሱዳንን ጥያቄ ግብጽ ያልተቀበለች ሲሆን ጉዳዩ በስምምነት መፍትሄ ባለማግኘቱ በሁለቱ አገሮች መካከል ያለው ውጥረት ቀጥሎ አደገኛ ሁኔታ ላይ እየደረሰ መሆኑ እየተነገረ ነው። ችግሩ መፍትሄ ያለማግኘቱ ግብጽ በአባይ ግድብ ላይ ባላት ጥያቄ ላይ የሱዳንን ትብብር ለማግኘት እንቅፋት ሆኖባታልም ተብሏል። የፍካሬ ዜና ፕሮግራማችን በዚሁ ይጠቃልላል።
እንቁጣጣሽ
ጩኸቴን ብትሰሙኝ ይሄ ቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ ጩኸቴን ብትሰሙኝ ይሄ ቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ
እንቁጣጣሽ እኮ እንቁጣጣሽ ፋሽስቱ ወያኔ በጠመንጃ ነግሶ ኢትዮጵያ ጨለማ ሁሉም ጥቁር ለብሶ የነገ ተተኪው ባጋዚ ተቀጥፎ የያንዳንዱ ጎጆ ገንባ ተንሳፎ አበቦች ሁሉ በደም ጎር ተጠርገው በአራቱም ማዘን በብረት ተጠፍንገው የምን እንቁጣጣሽ የምን ሳሸንዳ በነው ያኔ ታት የባንዳ ልጅ ባንዳ እየተሰበረ ወገን እንዳገዳ የምን እንቁጣጣሽ የምን አዲስ ዘመን ድፉን መከራውን በጀርባችን አዝለን ማርቀስ ወንጀል ሆኖ በአገራችን ምድር አዲስ አመት ብለን በምን ልብ እናክብ ባርሲ በባሌ ተከፋ ወለጋ ሰው የታረደ ባጋዚ መንጋ በጋምቤላ ሀዲያ ሀረርና ወጋዴ ሰሜን ጃና ሞራ ወልቃይት ጠገዴ ባህር ዳር አምባ ጎርጊስ ወያኔ ሰው አርዶ ምድር ቀውስ ሆኖ ሰማይ ዳር እስከ ዳር በጆፍያ ሞራ ድግስ ተሸፍኖ ሬሳ ሳዝለውን አንገት እጃችንን ታስረን በሰንሰለት የምን እንቁጣጣሽ የምን አዲስ አመት
መበደሉ አንችተው ሞክሩ ባካችሁ ጩኸቴን ብትሰሙኝ ይኸው አቤት አቤት ባለው በዳር ደርሶብኝ ጮኻለሁ ችያለሁ ጩኸቴን ብትሰሙኝ ይኸው አቤት አቤት ባለው በዳር ደርሶብኝ ጮኻለሁ ችያለሁ ጩኸቴን ብትሰሙኝ ይኸው
ወያኔን መጣል አገርንም ማዳን ከዚህ ቀደም ሁለቱ ተወራራሾች መስለው ይታዩ ነበር። ወያኔ የአገርና የህዝብ ጠላት ነውና ወያኔ ከወደቀ አገር ትድናለች ተብሎም ይታሰብ ነበር ማለት እንችላለን። ወያኔን መጣል ቀዳሚና ዋና ተግባር መሆኑ አያከራክርም። ግን ወያኔ ወደቀ ማለት አገራችን ከጥፋት ዳነች ማለት አለመሆኑን መገንዘብ ደግሞ አስፈላጊ ነው። ወያኔ ለስልጣን ከበቃ ጀምሮ ቀደም ከሻቢያ ጋር ኋላም በራሱ ኢትዮጵያን ሊያጠፋ ሴራዎችን ጎንጉኗል። ቦምብ ፈንጂ አጥምዶብናል። በቅድሚያ ኢትዮጵያን በብሔረሰብ ደረጃ ሸንሽኖ ይህንንም ፌዴራል አወቃቀር ብሎታል። ህዝብን የሚያፈራቅቁና የሚለያዩ ብዙ እርምጃዎችንም ወስዷል። ደርግ ለሰርቶ አደሩ ቆምኩ ብሎ ሰርቶ አደሩ ላይ እንደቆመው ሁሉ ወያኔም የጭቁኖች ወዳጅ ነኝ ብሎ አንዳንዶቹን አሞኝቶ ከጎኑ ሊያሰልፍ ቢችልም ማንነቱ ግን መጋለጡ አልቀረም። አንቀጽ 39ን አውጆ ግንጠላን መብት ሲያደርግ ይህም ለኛ መገንጠል አመቸ ብለው የደገፉት ሳይውል ሳያድር ይህ ለራሱ ለትግራይ በዋስትናነት ያስቀመጠው ብቻ መሆኑን ለሞኝነታቸው የደም ዋጋ ከፍለው መማር ተገደዋል። ወያኔ በማያወላዳ ደረጃ አማራን ይጠላል። ይህን ጥላቻ የተካፈሉትና በፈረደበት ህዝብ ላይ የተነሱትም ወያኔ ሁሉን እንደሚጠላ ማወቅ ተገደዋል። ወያኔ የኦሮሞን፣ የጋምቤላን፣ የኦጋዴንን ህዝብ እንደሚጠላና በዚያም ልክ እንደሚፈራ ይኸው በግላጭ እየታየ ነው። ወያኔ ለክፉ ቀን ብሎ ያጠመደውን ፈንጅ ሊወድቅ ሲል ሊጠቀምበት ይችላል ብሎ መገመትም ተገቢ ነው። የአዲስ አበባ ታክሲ ነጂዎች እንደሚሉት መንግስትና ተሳፋሪ ሊወርድ ሲል ነገር ያበዛል ነውና። ወያኔ ወደ ውድቀቱ እያመራ መሆኑ ግልጽ ሆኗል። ከውድቀቱ ሊያድነው የሚችለው ያው እንደተለመደው የህዝብ አመጽ ላይ ቀዝቃዛ ውሃ የሚያፈሱ ቅጥረኞችም ሆኑ ጽንፈኞች የበላይነትን ከያዙ ነው። ወያኔ ቀውጢ ቀን መጥቶ ከስልጣን ሲንኮታኮት ትግራይን ለመገንጠል ሙሉ እቅድ እንዳለው ምንም ጥርጥር የለውም። ቢሆንለትና ሻቢያ ተወግዶ ወዳጆቹ ስልጣን ቢይዙለት ደግሞ ትግራይ ትግርኛን እውን ማድረግም ያልማል። የሻቢያ ተቃዋሚዎች ግን ሁሉም የከበሳይ ሰዎች ባለመሆናቸው ይህቅዱ መልካም እድል የነበረው ከሻቢያ ጋር ነበርና ሻቢያ ከወደቀ ብዙም ተስፋ የሚኖረው አይሆንም። ወያኔ የክልልና የዘር ጥላቻ ፖለቲካን በማስፈኑ ክፍፍልን አስተቃቦን ሊሄድ ማሰቡ ግልጽ ነው። ውድቀቱ እውን ሊሆን ከመጣበት በቅርቡ በተከሰተው ህዝባዊ ተቃውሞ ዙሪያ ትግላችን ለመገንጠል ነው በሚል የህዝብን ድምጽ ቀምተው የሚዋርቁ ጽንፈኞች መጥተዋል። አልሆን ብሏቸው እንጂ እነ ሳውዲና ቃታርም ወሃቢዝምን ሊያስፋፉ ከመሞከር አልተቆጠቡም። ወያኔ የማያባራ አማራው ላይ ያተኮረ የዘር ጽዳትና ማፈናቀልንም ሲያካሂድ ቆይቷል። በዚህም በደቡብ ተባባሪዎች ማግኘቱ ምስጢር አይደለም። አሁንም የአበሻ ቅኝ አገዛዝ የሚሉ ጉዶች ከመሐከላችን አሉ። ምርጥ ዜጋነንም የሚሉ ህዝብ አንድ ሆኖ ሲነሳና ኢትዮጵያዊነትን ሲያስቀድም የሚያገኘውን ድል በየካቲት 66 ያየነው ነው። ተሸንሽኖና ተከፋፍሎ ሲነሳ ግን ገዢ ቡድን ይበልጥ ተጠናክሮ ሊቆም የሚችልበት ሁኔታ ሊፈጠር መቻሉ ምስጢር አይደለም። በመሆኑም ወያኔንም መጣል ኢትዮጵያንም ግን ከጥፋት ጠብቆና ተከላክሎ ማቆየት የተያያዙ ግዳጆች ሆነው ይገኛሉ። ይህን መዘንጋት አገር ሊያሳጣ የሚችል ነው። ወያኔ እንደ ሶማሊያ በታትኖና አናክሶን ሊሄድ ነው አላማው። ቢቻለው ግን ሌላ 25 ዓመት ከፋፍሎ ሊገዛን። ይህን እውን ለማድረግና ህዝብን ለመከፋፈል ከህዝብ ጎራ መስለው ትግልን የሚያደናቅፉ ቅጥረኞቹን በስፋት አሰማርቷል። ሌሎች ጊዜ ያለፈበትን መፈክር እንቃርገው ይዘው ለመጓዝ ሲጥሩ የህዝብን ፍትሃዊ ትግል አቅጣጫ ሊያሳጡ እየጣሩ ናቸው። አወቁም አላወቁም ወያኔን እየረዱት ናቸው ማለትም እንችላለን። ግርግር ለሌባ ያመቻል በሚል ስሌት ተቃውሞ ሲፋፋም አገር እናፈርሳለን፣ ሌላም እንመሰርታለን ወይም ግንጠላ እናካሂዳለን ብለው የሚመኙ ረዳቶች አሏቸው። የኢትዮጵያን መፈራረስ አረቦች በአጠቃላይ ግብጽና ሳውዲ አረቢያ በተለይ በጣም የሚመኙት ነው። እንግሊዝ የድሮ ጸረ ኢትዮጵያ አንድነት አቋማን አሁንም አልተወችም። አሜሪካም ቢሆን የኤርትራን መገንጠል ደግፋ ያመኗትን እንዳሳፈረች ሁሉ ዛሬም የአፍሪካ ትልልቅ አገሮች መከፋፈላቸውን ፖለቲካ ብላ በስልት እያራመደች ናት። ባጭሩ ኢትዮጵያን ህልውና ሊያሳጧት የሚፈልጉ የውስጥም የውጭም ኃይሎች መኖራቸው መዘንጋት የለበትም። ይህ በመሆኑም ነው ስለ አገራችን ቀጣይ ህልውና ማሰብ መጨነቅ ያለብን። ባለፈው የካቲት ማለትም በ1966 ዓመተ ምህረት ያመጸው ዜጋ ያቀረባቸው መፈክሮች ዴሞክራሲና እኩልነትን በኢትዮጵያ ለማስፈን ነበር። ተራማጆችና ምሁራን በአንድነት ለኢትዮጵያና ለህዝቧ ተነሱ እንጂ እንደ ወያኔ መስራቾች በጉድጓዳቸው ተደብቀው ግንጠላን አላቀነቀኑም። በኤርትራ የነበረው የሰራተኞች ማህበር ከቀሪው ጋር አንድ ሆኖ ሲታገል ነው የታየው። ሰራተኞች፣ አርሶ አደሮች፣ የቢሮ ሰራተኞች፣ ወታደሮች፣ ሴቶች፣ ሙስሊሞችና ክርስቲያኖች በስርዓቱ በዘውድ አገዛዝ ላይ በጋራ ተነሱ እንጂ በጎጥ በብሔረሰብ አልተሰነጣጠቁም ነበር። ግን ድላቸውን ማስከበሪያ ጉልበት ስላልነበራቸው የታጠቁት የህዝብን ድል ቀሙ። ወደ ዛሬ ስንመለስና የታክሲ ነጂዎችን የጋራ አድማ ስንደሰትበት የትናንት ዛሬ አለመኖሩንም ወይም መለወጡንም እያጤንን ነው። የወያኔ የ25 ዓመታት አፍራሽና ዘረኛ ቀስቀሳ እንዲሁም ሻጥር ብዙዎችን መበከሉ ግልጽ ነው። አማራ አይደለንም፣ ጉራጌ አይደለንም፣ ሌላነትና ልዩነትን መናከስ መጋደልን አራግቦ ወያኔ እናርባ ጉጉን፣ መፈናቀልና ምንጠራን፣ አሰቦትና ወተርን እንዲሁም አረካን አጥርፏል። ኢትዮጵያን እና ኢትዮጵያዊነትን ሸርሽሯል። ህዝብን አንቅተውና አደራጅተው ሊያታግሉ የሚጠበቁ ክፍሎች ከስፋት ጥበትን መርጠው ወደ ጎጣቸው እንበለውና ተመልሰዋል። ይህ ሁሉንም የሚመለከትና ወደ ቀቢጸ ተስፋም የሚገፋ ዓለም ሆኑን መገንዘብ ተገቢ ይሆናል። አሁንም ለኢትዮጵያ የሚቆሙ በኢትዮጵያዊነታቸው የሚቆሩ ኢትዮጵያዊነትን እንድደራደር የማይሉ ሚሊዮኖች አሉ። እነዚህ መጠናከርና ከወያኔም ሆነ ሌሎች ዘረኞችና ጽንፈኞች የሚመጣውን ጥቃት መቋቋም አለባቸው። በመሰረታዊ ሃይማኖቶች ላይ፣ በአማርኛ ቋንቋ ላይ፣ በትምህርት ተቋም፣ በወጣቶች ላይ ወዘተ ወያኔ የከፈተው አፍራሽ ዘመቻ ኢትዮጵያና ኢትዮጵያዊነትን ለማዳከም መሆኑ የምናውቀውና የምናወግዘውም ነው። ወያኔንም ጥለን አስወግደን በዚያው ጎን ኢትዮጵያን የሚጠብቅና ለዲሞክራሲ የሚያበቃ ጎዳናን ለመክፈት ከወዲሁ መነሳት መዘጋጀት እንዳለብንም ግልጽና አንገብጋቢም ሆኖ መጥቶብናል። ሁሉን አቀፍ የሽግግር መንግስት ምስረታው ሊታሰብበትና ሊወጠንም ይገባዋል ማለት ነው። ወያኔ አጥምዶልን ካለው የብጥብጥ ፈንጂ የምናመልጠውም ሁሉም ተባብሮ ለሽግግሩ ሲዘጋጅ ውሳኔና ሉዓላዊነትን ለህዝብ ሲተው ብቻ ነው። ህልውናና ሚዛን ያላቸው ድርጅቶች በመሐከላቸው ያለውን አጥርና ጋሬጣ አስወግደው ለዚህ አገር አድን ተልእኮ ራሳቸውን ማዘጋጀት አለባቸው ማለት ነው። ይህ ለትግሉ እመርታን መስጠት ብቻ ሳይሆን በዓለም አቀፍ ደረጃም ሚዛንና ክብደት ይኖረዋል። ይህ የጋራ መፍትሄ ወይም ጥረት እውን ካልሆነና ሁሉም ለየፊናውና ቀሪውን ሰይጣን ይውሰደው ማለቱ ከሰፈነ የሚፈለገው ግብ ሳይደረስ መመለስ ከማይቻልበት አዘቅት መውደቅ ሊከተል እንደሚችል ማወቅ አለብን ማለት ነው። መተባበር፣ ህብረት፣ ለዲሞክራሲያዊ ሁሉን አቀፍ ሽግግር መዘጋጀት። ይህን በተመለከተ ቀደምም ያቀረብናቸው ሐሳቦች ዛሬም ቢሆን ወቅታዊነት ያላቸው ናቸው። ሂደቱ የግል ግቦችን ለማግኘት ሳይሆን የጋራ መፍትሄን ለመሻትና በተለይም የኢትዮጵያን ህልውና ከቶም ሆን መች በጥያቄ አለማስገባት ነው። ከዚህ በተጨማሪ ደግሞ መፍትሄና ጥያቄዎችም ጊዜያቸውን ጠብቀው ከተጨባጭ ሁኔታ ጋር ተዛምደው መቅረብ መታየት ያለባቸው ናቸው። ገና በእግሩ ያልቆመውን የሽግግር መንግስት ለምሳሌ ለመገንጠል ህዝበ ውሳኔ አካሂድልን ማለት አግባብ ያለው ሊሆን አይችልም። አገር ማፈራረስና ባልና ሚስት መፋታት አንድ አይደሉም። ተበደልኩ፣ ተናደድኩና ልገንጠል ማለት ብልህነት አይደለም፣ በከባድ ስህተትነት የሚፈረጅ ነው። አብሮነት እየተባለ ያለው የዘመናት እንጂ ጠባቦችና ተገንጣዮች እንደሚሉት የመቶ ዓመት ጉዳይ አይደለም። የህዝብ አንድነት ነው ኢትዮጵያዊነትን ገልጾ የቆየው። አገዛዞች ህዝብን እኩልነት በመንፈግ በደል በመፈጸም ብዙ ጉዳት ማድረሳቸው የሚታወቅ ነው። ለድህነት የተዳረገው ህዝብ ሁሉም ነው ማለት ይቻላል። አጎዛ ለብሶ በድህነት የሚማቅቀውና ኤርትራውያን ይኖሩበት የነበረው ደረጃ እኩል አልነበረም። የአማራ ገዢ መደብ ወይም ተረፍ መረፍ ትርፍራፊ ከአገዛዝ አግኝነት የወያኔ ዘረኛ ቅዠት ሆኖ የተከሰተብን ነው። በመበደልና በድህነት መማቀቅ ቢሆን ኖሮ አማራው ከሁሉም በፊት ከአጼው ጊዜ ጀምሮ ልገንጠል ባለ ነበር ማለት እንችላለን። ታሪክን አዛብቶ ልቦለድን ታሪክ ብሎ ጥላቻና ቁርሾን አምርቶ ህዝብን ለመከፋፈልና ማንነቱንም ለማስካድ የተደረገው ዘመቻ መክሸፍና መወገድም ያለበት ነው። ኢትዮጵያን በጋራ እናድናት በሚል ጫና ሰጥተን ማቅረቡ ላይ ያተኮርነውም ለዚህ ነው። ይህን መሰረታዊ አቋምና መርህ በመያዝ ኢህአፓ የህብረት ጥሪ ሲያደርግ ቆይቷል። እስካሁን ያገኘው ምላሽ የለም። በህዝብ ዘንድ ግን የህብረትና አንድነትን አስፈላጊነት ለማስረገጥ ከመጣር አልተቆጠበም፣ ውጤትም እያሳየ ነው። ህዝብ በጋራ ሲያድምና ሊታገል ሲጥር ፈንጠር ብለው የሚለዩትና ወያኔ መንግስታችን ነው ብለው በዘረኝነት ከጎኑ የሚቆሙትን የህዝብ አመጽ አቃጥሏቸው እንደሚያልፍ ማወቅ አለባቸው። ረጅም ጊዜ የለምና በጊዜው ከህዝብ ጎራ እንዲቀላቀሉም ያስፈልጋል። የማይሆን አቋም ይዘው ወደ ፖለቲካ መድረበዳ ይወረዱትም አቋማቸውን አስተካክለውና ጽንፈኝነትንም ለለመደባቸውና ለናወዙት ውትተው ለዲሞክራሲና ለአዲስ ኢትዮጵያ እንዲታገሉ ጥሪ እናደርግላቸዋለን። በትግል መድረክ ሜዳ የሚፈልጉን በዚያው ያገኙናል። በኢትዮጵያዊነት አብረን እንታገል ለሚሉትም ጠንካራ አጋሮች እንደሆንን አለን። ወያኔን በጋራ እንታገለው እንጣለው፣ ኢትዮጵያን ከጥፋት እናድን። መፈክራችን ይህ ነው። የሁላችንም ይሁንና ድልን እንቀዳጅ። በእናት ላይ ሞግዚት ከዘለዳው። ኑሮን የሚጠላ ኑሮውን ይገፋል፣ ሞትን የሚጠላ ሞትን ይደግፋል። ፍቅር በራሱ ኃይል መውደድን ሲወደው፣ ጥላቻን ከጎኑ በእጁ ጨብጦ ነው። መውደድ ጨክኖበት ገፍትሮ ሲጥለው፣ አፍቃሪ ይሆናል ፍቅር ለሚጠላው። ያፈቀረን ንቆ የጠላን የሚያፈቅር፣ እንደ ፍቅር ድንፈፍ ከቶ የለም ባገር። የማያገኘውን ሲከጅለው ኖሮ፣ ያገኘውን ጠልቶ ካጠገቡ አኑሮ፣ ይናውዛል ላይኑ ያያል ተንሸዋሮ። ይመጣና አዲሱ ፍቅር ፍቅር ባይ፣ ዘመን ያጅነውና ያለፈን ሳያይ፣ ታሪክን ሳይሰማ ሁኔታን ሳያጤን፣ ዳግም እንደገና ይላል እኔን እኔን። ያፈቀሩት ሲገድል እንዳለው ገሞራው፣ እርግጥ ነው መሞቱ ሰካራም ባልኮሉ ወዶት ፉት ባለው። ገንዘብ የወደደ ከነፍሱ አስበልጦ፣ ባይኑ እንደዞረበት ይሞታል አንጋጦ። ለጥቃት የማይቆም የማይጎፈን ነው፣ ቢኖርም ቢሞትም ድንጋይ ሸክም ቻይ ነው። ተጨማሪ የሚሻ በእናት ላይ ሞግዚት፣ ሳይገባው ይሞታል የሰው ሰውነት። ሆዴ ሁሉን ቻዩ ከዘለዳው። መቁረጥ መቆራረጥ ራበኝ ማለቱ፣ መላ ዘዴ ሆኗል ለሆዴ ብላቱ። ይንቋረራል ጮሆ የለውም ቃላት፣ ራቡን ጥማቱን ይናገርበት። ጥጋብ አይቻልም ሆድ ሲቆዛዘር፣ ራብም አንድ ነው ባየር ሲወጠር። ሆዴ ቅንጥልጥሎ ባይበላም ይጮሃል ባምሮቱ ተታሎ በነፋስ ሙሊቱ በነፋስ ፈራሹ ሆድ ሁሉን ቻይ አካል አማቂው ታጋሹ መነፋፋት ምግቡ እህል ገባል ገባ የሽውሽው ምርኮ የነፋስ ሰለባ ለእውነት ተናጋሪው አመቺ ላባዩ እስቲ ይሁን ባዩ ሁሉን ነገር ቻዩ ሆድ የፈረደበት ባሰሱ ገሰሱ ሲዋልል ታየበት ሰው ባገሩ ሆኖ ቤት በበሩ ሆኖ ግርማና ሞገሱ ጭራሮን በራርጊ በሀገረ ከርሱ የሚያምር መስሏቸው ለሆድ ፊት የሰጡ ሲከመርባቸው በሚዛን ሊቀጡ ሀብታሞች ለድሃ መቼ ተለመኑ ሲቆነጠጡ እንጂ አዛኝ የሚሆኑ ወያኔ ሰው አይንን መቻታሉ ያውቃል ወያኔ ሰው ጆሮን መቻታሉ ያውቃል ሆድን ነው ባምሮቱ የሚጫወትበት እያንከራተተ ለከርስና ቀፈት ቀለም ሙክትና ሆዳም ሰው አንድ ነው አንድም ለእይታ አለያም ለስለት ተዘጋጅቶ ያለ ተቀማጭ ከብት ነው ሆድ ሁሉን ቻይ ፍጡር ጠባዩን ተነስቶ አደረ ለሌባ የላይ በሩን ከፍቶ
Thank you. ያላዘ